የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ ጽዮን ግርማ ነኝ። ለዛሬ ከሳምንቱ ካስተላለፍናቸው ፕሮግራሞች የመረጥናቸውን ይዘን አብረናችሁ እናመሻለን። በድሬዳዋ ከተማ ታስረው የነበሩ 86 ሰዎች እንዲፈቱ ተወሰነ።
እነዚህ 86ቱ ተጠርጣሪዎች ወንጀል ተብለው ስለመፈጸማቸው ምንም አይነት ማስረጃ ያልቀረበባቸው በመሆኑ አቃቢ በእነሱ ላይ የተጀመረው ምርመራ መዝገብ እንዲቋረጥ በማድረግ ከእስር እንዲፈቱ በወሰነ መሰረት የተፈቱ ናቸው።
ዝርዝሩን በሙሉ ዘገባ እንመለስበታለን። የህወሓት ከፍተኛ አመራርና የቀድሞ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴታ የነበሩት አቶ ዛዲግ አብርሃ በገዛ ፈቃዳቸው ድርጅታቸውን መልቀቃቸውን ጠቅሰው ለህወሓት ደብዳቤ አስገቡ።
በተለይ የመጣሁበት ማህበረሰብ የማንነት ጥያቄ አንስቶ ከፍተኛ ትግል እያደረገ ያለው ይሄ ህዝብ ጥያቄ ሲያቀርብ ምላሹ እንግልት፣ እስርና ግድያ ሆኗል። ይሄ ችግር ይቀረፋል ብዬ በትዕግስት እስካሁን ቆይቻለሁ። የተለያየ ጥረት ማድረግ ያለው ግን እስካሁን ያደረጉት ጥረት እርባና ቢስ ስለሆነ ለውጥ እንደማይመጣ አውቄ ከዚህ ያሳልፈት ለመልቀቅ ወሰኛሉ።
የህወሓት ጽህፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ አሰፋ ስለ ጉዳዩ ተጠይቀዋል።
እነዚህ ጥያቄዎች አላነሳቸውም። የሚያነሳቸው ቢሆን ኖሮ ያኔ ነበር ማንሳት የነበረበት። ማዕከላዊ ኮሚቴ ሲጠቆም እኔ የራየ ህዝብ ችግር አለበት፣ ህዝቡ እየተጎዳ ባለበት፣ ልማትም ችግር ባለበት፣ ህወሓትም ለውጥ ባልተቀበለበት አልመረጥም ብሎ መከራከር ይችል ነበር። ያኔ ግን እንዲመረጥ ነበር የመጣው። አልተመረጠም። ህዝቡ እዛ የነበረው አባል አልፈለገውም። ወደቀ። ከወደቀ በኋላ በውስጡ ቅሬታ ፈጥሮ ቆይቶ አሁን እንደዚህ ማለቱ ትክክል አይደለም።
ሁለቱንም በዝርዝር ዘገባ ይዘናቸው እንመለሳለን። ለምሽቱ ያዘጋጀናቸው ሌሎች ዘገባዎችም ይኖሩናል። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። ጥር 13 ቀን 2011 ዓ.ም የጥምቀት በዓል ላይ የእግዚአብሔር አብ ቤተ ክርስቲያን ታቦት ሲገባ በምዕመናን ላይ የተፈጸመውን ትንኮሳ ተከትሎ በተነሳው ተቃውሞ ከታሰሩ በመቶዎች የሚቆጠሩ ተጠርጣሪዎች መካከል 86ቱ ትላንትናና ዛሬ አመሻሽ ላይ ክሳቸው ተቋርጦ ተለቀዋል። የፌዴራል አቃቢ ሕግ ወደፊትም ፋይላቸው እየተጣራ ተጨማሪ ተጠርጣሪዎች ሊለቀቁ ይችላሉ ብሏል። አዲሱ ቸኮል ዝርዝር ዘገባ አለው።
የድሬዳዋ ፖሊስ፣ የፌዴራል ፖሊስና የመከላከያ ሰራዊት ከጥር 13 በኋላ ባሉት 5 ቀናት በቁጥጥር ስር ከዋሏቸው ተጠርጣሪዎች መካከል በምርመራ ንጹህነታቸውን አረጋግጫሉ ያላቸውን 32 ተጠርጣሪዎች፣ ሌሎች 54 ተጠርጣሪዎችን ደግሞ ለቀዋል። በፌዴራል ጠቅላይ አቃቢ ሕግ የድሬዳዋ ቅርንጫፍ ጽህፈት ቤት ምክትል ኃላፊ የሆኑት አቶ ረድኤት ግርማ በተለይ ለቪኦኤ እንደገለጹት በቀጣይም ነጻ ሊለቀቁ የሚችሉ ይኖራሉ።
እነዚህ ተጠርጣሪዎች በድሬዳዋ በተፈጠረው ረብሻና ሁከት ምክንያት ተጠርጥረው የተያዙ ሲሆን የድሬዳዋ አስተዳደር ፖሊስ ኮሚሽን እና የፌዴራል ፖሊስ ኮሚሽን በጋራ ባደረጉት የምርመራ ስራ እነዚህ 86ቱ ተጠርጣሪዎች ወንጀል ስብለ ስለመፈጸማቸው ምንም አይነት ማስረጃ ያልቀረበባቸው በመሆኑ አቃቢ በእነሱ ላይ የተጀመረው የምርመራ መዝገብ እንዲቋረጥ በማድረግ ከእስር እንዲፈቱ በወሰነው መሰረት የተፈቱ ናቸው። በተጨማሪም ምርመራው እየቀጠረ ያለ ስለሆነ በወንጀል ውስጥ ተሳትፏቸው በማስረጃ ያተረጋገጠባቸውን አቃቢ ሕግ የወሰነ የሚለቅ ሲሆን ቀሪዎችን ደግሞ ቤት ያቃጠሉ እንዲሁም ንብረት ላይ ጉዳት ያደረሱ እንዲሁም በረብሻ ውስጥ የተሳተፉትን ደግሞ መዝገቡ የፌዴራል ፖሊስና የድሬዳዋ ፖሊስ ኮሚሽን አጣርቶ በሚያቀርበው መሰረት ማስረጃው በቂ ሆኖ ሲገኝ ክስ የሚመሰረት ይሆናል ማለት ነው።
ተፈቺዎችና ቤተሰቦቻቸው በጋራ እንዲሰበሰቡ ተደርጎ የመብት ጥያቄ ካላቸው በሰላማዊ መንገድ ብቻ እንዲጠይቁና በረብሻ እንዳይሳተፉ ምክር እንደተሰጣቸው ጭምር አቶ ረዴ ተናግረዋል። ከጥር 13 በኋላ በነበሩት 5 ቀናት የድሬዳዋን እንቅስቃሴ የገታ ተቃውሞ የነበረ ሲሆን በተቃውሞው 3 ሰዎች ከመቁሰላቸውና የተወሰነ ንብረት ከመጥፋቱ በስተቀር በአጠቃላይ ሰላማዊ ተብሎ ሊገለጽ እንደሚችል ፖሊስ ከሳምንት በፊት በሰጠው መግለጫ አስታውቆ ነበር። ይሁንና ከ300 በላይ ተጠርጣሪዎች ለማቆያ ጣቢያነትም ሆነ ለማረሚያ ቤትነት ባልተዘጋጀ ካምፕ በቁጥጥር ስር ውለው ምርመራ እየተደረገባቸው ነው። ድርጊቱ ትክክል አይደለም ያሉ 14 የከተማ የግል ጠበቆች በጋራ ለተጠርጣሪዎች ነጻ የጥብቅና አገልግሎት እየሰጧቸው ሲሆን በድሬዳዋ የሚገኙ 12 አድባራት ሰበካ ጉባኤዎችም በጋራ ጽፈው ለከንቲባ ኢብራሂም ኡስማን ባስገቡት ደብዳቤ ጉዳዩ በርቅ እንዲፈታ ጠይቀዋል። ለአሜሪካ ድምጽ ራዲዮ ለተጠናቀረ ዘገባ አዲስ ቸኮል ነኝ ድሬዳዋ።
አቶ ዛዲግ አብርሃ የህዝባዊ ወያኔ ሓርነት ትግራይ ህወሓት ከፍተኛ አመራር ናቸው። ቀደም ሲል የህዳሴ ግድብ ማስተባበሪያ ጽህፈት ቤትና የፍትህና የህግ ስርዓት ምርምር ኢንስቲትዩት ዋና ዳይሬክተር ነበሩ። በሲቪል ሰርቪስ ሚኒስቴርም በአማካሪነት ሰርተዋል። በኢፌድሪ መንግስት ኮሙኒኬሽን ጉዳይ ጽህፈት ቤት ሚኒስተር ዴታ ሆነውም አገልግለዋል። በጠቅላይ ሚኒስትር ኃይለማርያም ደሳለኝ የስልጣን ዘመን የሚኒስትሩ ሚዲያና ህዝብ ግንኙነት ሚኒስትር ሆነው ሰርተዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡም በሚኒስተር ዴታ ማዕረግ የዲሞክራሲ ስርዓት ግንባታ ማዕከል በሚል ስያሜ ተሾመው ነበር። አቶ ዛዲግ አብርሃ ከነዚህ ሹመቶቻቸውና ስልጣናቸው በላይ በስፋት የሚታወቁት ገዢው ፓርቲ ኢህአዴግን በመወከል በተለያዩ የውይይት መድረኮች ላይ ሲሳተፉ፣ በመገናኛ ብዙሃንም ቃለ ምልልስ ሲሰጡ ነው። በትላንትናው ዕለት ለፓርቲያቸው ህወሓት የመልቀቂያ ደብዳቤ ማስገባታቸውን ለዝግጅት ክፍላችን አረጋግጠዋል። የመልቀቂያ ደብዳቤያቸው ላይ በህወሓት ውስጥ በነበራቸው ተሳትፎ በር የመዝጋት የመጠራጠርና እንደ ባዳ የመታየት ስሜት ያጋጥማቸው እንደነበረ በስፋት አስፍረዋል። ከማለዳው ጀምሮ በህወሓት ውስጥ የነበረኝ የፖለቲካ ተሳትፎ አልጋ ባልጋ አልነበረም፣ በአጭሩ በሴራና በአሜኬላ የተሞላ ነበር ብሎ መናገር ማጋነን አይሆንም ያሉት አቶ ዛዲግ አሁን እዚህ ውሳኔ ላይ ያደረሳቸው መጣሁበት ባሉት ማህበረሰብ ላይ እየደረሰ ነው ያሉት በደል እንደሆነ ለዝግጅት ክፍላችን ምክንያታቸውን ሲያስረዱ ይናገራሉ።
በግል የመጣ ነገር እንዳመጣጡ መመከት ይቻላል የሚል መርህን በመከተል ከአሁን ችግሮች እየተጋፈጥኩ ቆይቻለሁ። አሁን ግን ጥቃቱ በግል የሚደረግ ሳይሆን በተለይ የመጣሁበት ማህበረሰብ የማንነት ጥያቄ አንስቶ ከፍተኛ ትግል እያደረገ ያለው ጥያቄ ሲያቀርብ ምላሹ እንግልት፣ እስርና ግድያ ሆኗል። ይሄ ችግር ይቀረፋል ብዬ በትዕግስት እስካሁን ድረስ ቆይቻለሁ። የተለያየ ጥረት ማድረግ ያለው እስካሁን ያደረጉት ጥረት እርባና ቢስ ስለሆነ ለውጥም እንደማይመጣ አውቄ ሊሚያሳልፈት ለመልቀቅ ወሰኛሉ።
እንዲህ ያለው ተቃውሞ ቀደም ሲል እንደነበር አሁን ደግሞ አፈናው በጣም ስለበዛ ወደ ማንነት ጥያቄ መሸጋገሩን ይናገራሉ።
የህዝብ ይህን ውሳኔ የተቃወመው ገና በተለይ በቀድሞ ጊዜ የወሎ አካል የነበሩት ክፍሎች ወደ ትግራይ ሲካለሉ ጀምሮ ያኔ 1985 ጀምሮ ነው ተቃውሞ የነበረው። ትምህርት ቤትም ሆነ በተለያየ መንገድ ሳተፍንበት የመጣ በውስጥም ሆነን እንጨቃጨቅበት የነበረ ጉዳይ ነው። ተስፋ ስንቆርጥም በተለያየ መንገድ ትግል እያደረግንበት የመጣ ጉዳይ ነው እና ግን ትግሉም እንደዚህ አልበረታም። እነሱ የሚወስዱት እርምጃ እንዳሁኑ አልከፋም ነበር። አሁን ግን ትልቅ እስር ቤት እየሆነ ነው። የአካባቢ ጦርነት ቀጠና እየመሰለ ነው። ይሄ ደግሞ ህልና ያስፈቅደው።
አቶ ዛዲግ ፓርቲያቸውን ለመልቀቅ ያበቃቸው ሁለተኛው ምክንያት በሀገሪቱ ለተጀመረው የዴሞክራሲ ግንባታ ለውጥ ተባባሪ ባለመሆኑና ለውጡን ሊቀበል ባለመቻሉ ነው ይላሉ።
ሳተፍበት የነበረው ድርጅት ይህን ነገር ከመደገፍ ይልቅ የመቃወም አዝማሚያ በተለያየ መንገድ አሳይተዋል። መቃወም አዝማሚያ እየተጠናከረ መጥቷል። እኔም ከዚህ ሁኔታ ጋር አብሮ መቀጠል እንዲና ያስፈቀደም እስካሁን የቆየሁት በሁለቱም መስክ ለውጥ ይመጣል አጉል የጆች እኩል ቀንድ ይነክሳል እንዳይሆን መውጣት ካለብኝ የምር ተስፋ ቁልጭ መሆን አለበት። እስከዛ ለውጥ ይመጣ ዘንድ አቅም የፈቀደውን ማዘጊያ ያሻል በሚል እምነት እስካሁን ቆይቻለሁ። በእኔ እምነት ከዚህ በኋላ ዋጋ የለውም፣ ለውጥ ሊመጣ አይችልም። ስለዚህ ጊዜንም ጉልበትንም አባከን ነው በሚል እምነት የተነሳ ነው እንደዚህ አይነት እርምጃ ለመውሰድ።
ለዚህ የአቶ ዛዲግ የመልቀቂያ ደብዳቤና የቅሬታ ምክንያት ምላሽ ለማግኘት የህወሓት ጽህፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ አስፋው ጋር ደውለን ነበር።
ደብዳቤው እኛ ጋር ደረሰን። ምናልባት ግን ዞን ደርሶ ሊሆን ይችላል። የሚመለከተውም ዞን ስለሆነ የአዲስ አበባ ያለው ልዩ ዞን እዛ ደርሶ ሊሆን ይችላል። እንደ ማንኛውም ዜጋ ግን በኢትዮጵያ ቴሌቪዥን ሲተላለፍ ሰምቻለሁ። በተለያዩ ሚዲያዎችም ያቀረበው ጥያቄ የሚል ሰምቻለሁ።
እንደ ድርጅት ላቀረቡት ጥያቄ ምላሽ የእናንተ
ምላሽ የሚሆነው ቀላል ነው። አንድ አባል በድርጅታችን አሰራር ህገ ደንባችን መሰረት በድርጅቱ ውስጥ አባል ሁኜ መቀጠል አልፈልግም ብሎ ከጠየቀ መብቱ ስለሆነ በህገ ደንቡ የተቀመጠ ስለሆነ በቃ መቀበል ነው። ምንም ሌላ የሚከብድ ምላሽም ምናምንም የለውም።
እንግዲህ አቶ ዛዲግ አብርሃ ከፍተኛ የመንግስት ባለስልጣን ነበሩ በፌዴራል ደረጃ፣ ፓርቲ ውስጥ ደግሞ ከፍተኛ አመራር ላይ የነበሩ ናቸው። ሁለት ምክንያቶችን አስቀምጠዋል። አንደኛው ለሪፎርሙ ዝግጁ አይደለም ፓርቲው ብለዋል። ሁለተኛው ደግሞ የራያ ህዝብ በደል እየደረሰበት ነው ብለዋል። እነዚህ የጠቀሷቸው ምክንያቶች እንደ ጉዳዩን አክብዳችሁ እንድታዩ ታደርጋችሁ?
እሱ ግለሰብ በድርጅቱ ስራ አባል ነው የነበረ። በቅርብ ጊዜ ነው ወደ ከፍተኛ አመራርነትም የተመለመለ። ወደ ከፍተኛ አመራርነት የገበረም በርካታ አባልልን እንደሚታወቀው አንድ አይደለም በከፍተኛ አመራር ደረጃ የሚፈረጅ ስራ አስፈጻሚም ቢሆን ማዕከላዊ ኮሚቴ አባልም ቢሆን በፈለገው ታይም በፈለገው ጊዜ በአባልነት መቀጠል አልፈልግም፣ ይህን ችግር አጋጥሞኛል ካለ ፐርሰናል ነው የሚታየው። ፐርሰናሊ አልፈለግኩም ብለዋል። ያው ካለ ደግሞ ተቀብለን ነው የምንሄደው።
ድርጅታቸው ህወሓት ለዲሞክራሲና ለለውጥ ዝግጁ እንዳልሆነ በአቶ ዛዲግ የተነሳውን ሀሳብ አቶ ነጋ አስተባብለውታል።
ህዝባችን የበደልንበት ሁኔታ አለ፣ የተለያዩ ችግሮች አሉ፣ መፈጸም ሲገባን ያልፈጸምናቸው በርካታ የመልካም አስተዳደር ችግሮች አሉ፣ ማምጣት የሚገባን ያለ ልማት አለ። ስለዚህ ህዝቡ በሚገባ እየጠቀምን ስላልሆነ ውስጣችን በሚገባ መፈተሽ አለብን፣ ለውጥ መምጣት አለበት ብሎ ድርጅቱ ትልቅ ሰነድ አዘጋጅቶ ገምግሞ 35 ቀን ሙሉ ተቀምጦ ለውጥ የጀመረ ድርጅት አለ። ሊቀመንበሩ ከማንሳት ነው የጀመረ። ብዙ አመራርም አሸጋሽበዋል በጊዜው ማለት ነው። ስለዚህ የለውጡ ዋና ተዋናይና የለውጡ ባለቤት እንጂ ህወሓት ለውጥ አልተቀበለም የሚባል ጭራሽ የሚገባን አይደለም። ዛዲግም በዚህ የተረዳው ይመስለኛል። እስከ ቅርብ ጊዜ ድረስም ጉባኤ መጥቶ ነበር። በጉባኤም ህወሓት ለውጡ እያስካሄደ እንዳለ ለራሱም ሲመሰክር እንደነበረ ነው የማውቀው። በሁለት ሶስት ወራት ውስጥ በውስጡ ምን እንደተፈጠረበት አላውቅም።
አቶ ነጋ የራያ ህዝብ የመልካም አስተዳደር እንጂ የማንነት ጥያቄ የለውም፣ አቶ ዛዲግ ከዚህ ቀደም ይህንን አንስተው አያውቁም ሲሉ ሁለተኛ ምክንያታቸውንም ያስተባብላሉ።
ህዝቡ ተበድለዋል የሚል ትክክለኛ ጥያቄም አይደለም። ለራሱ ግን በቃ አልፈለገም፣ አባል መሆን አልፈለገም። ያልፈለገበት ምክንያት ደግሞ የሚፈልጋቸው ነገሮች ነበሩ። በነገራችን ላይ በባለፈው እኮ ማዕከላዊ ኮሚቴ ተጠቁሞ ነበር። ማዕከላዊ ኮሚቴ ሲጠቆም የራያ ህዝብ እየተበደለ ስለሆነ ወይም ህወሓት ለውጡ ስላልተቀበለ እኔ ማዕከላዊ ኮሚቴ መሆን አልፈልግም አይደለም ያለው። ማዕከላዊ ኮሚቴ ሲጠቆም አይ አንተ አትበቃም፣ ለስልጣን ያለህ አተያይ በጣም የተዛባ ነው፣ ስልጣን ትፈልጋለህ ተብሎ ግምገማዎች ተነሱበት። በሚነሱበት እኔ ስልጣን ፈላጊ አይደለሁም፣ መመረጥ እችላለሁ፣ ብቃት አለኝ ብሎ ኢቨን ለዛ ጥያቄ ላነሱለት ሰዎችም ስድብም ሌላ ነገሮችም ነው ሲያነሳ የነበረ እንጂ እነዚህ ጥያቄዎች አላነሳቸውም። የሚያነሳቸው ቢሆን ኖሮ ያኔ ነበር ማንሳት የነበረበት። ማዕከላዊ ኮሚቴ ሲጠቆም እኔ የራያ ህዝብ ችግር አለበት፣ ህዝቡ እየተጎዳ ባለበት፣ ልማትም ችግር ባለበት፣ ህወሓትም ለውጥ ባልተቀበለበት አልመረጥም ብሎ መከራከር ይችል ነበር። ያኔ ግን እንዲመረጥ ነበር የመጣው። አልተመረጠም። እዛ የነበረው አባል አልፈለገውም። ወደቀ። ከወደቀ በኋላ በውስጡ ቅሬታ ፈጥሮ ቆይቶ አሁን እንደዚህ ማለቱ ትክክል አይደለም።
አቶ ዛዲግ አብርሃ በፓርቲ ውስጥ በሚያነሷቸው ጥያቄዎችና ለዴሞክራሲው አስተዋጽኦ ለማድረግ በሚያከናውኗቸው አንዳንድ ተግባራት ምክንያት ዛቻና ማስፈራሪያ ይደርስባቸው እንደነበር በደብዳቤያቸው ላይ በዝርዝር አስፍረዋል። ያገኙትን የነጻ ትምህርት እድል ትተው ሀገራቸውን ለማገልገል በመወሰናቸውም የስልጣን ጥመኛ ይባሉ እንደነበር ጠቁመዋል። በእኛ በኩል ደብዳቤያቸውን ተመርኩዘን ሰፋ ላለ ቃለ ምልልስ ጋብዘናቸው ነበር። ለጊዜው በተጣበበ ሰዓት ላይ እንደሚገኙ ገልጸው ለሌላ ጊዜ ቀጠሮ ሰጥተውናል። እንዳገኘናቸው ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። እውቀት በየጊዜው ካልታደሰ አለማወቅ መልሶ እንዲያንሰራራ ያደርጋል ሲሉ ደራሲና በተለያዩ መድረኮች አነቃቂ ንግግሮችን በማድረግ የሚታወቁት ዶክተር አለማየሁ ዋሴ ተናግረዋል። ዶክተር አለማየሁ ይህንን የተናገሩት ጊዮን ቀለም የተሰኘ የሀሳብን ውድ ዋጋ አጉልቶ ያሳያል ተብሎ በተዘጋጀ ምሽት ላይ ነው። አስቴር ምስጋናው ዝርዝር ዘገባ አላት።
አዘጋጆቹ እንደሚሉት መድረኩ የተዘጋጀው አሁን በሀገር አቀፍ ደረጃ እየታየ ያለው በእውቀት ላይ ያልተመሰረቱ እንቅስቃሴዎች የእውቀት ማነስ ብቻ ሳይሆን ዝምታ ጭምር በመሆኑ ጥሩ ሀሳብ ያላቸውን ሰዎች ግብረ ገብን እንዲያስተምሩ ማመቻቸት ነው ብለዋል። በዕለቱ አነቃቂ ንግግሮችን በመናገር በአካባቢው ተጽዕኖ ፈጣሪ የሆኑ ምሁራን የተገኙ ሲሆን ከእነዚህ ውስጥ አንዱ ደራሲና የብዝሃ ሕይወት ተመራማሪው ዶክተር አለማየሁ ዋሴ ተገኝተው ነበረ።
እውቀት ባለበት አይቆምም። ልብ በሉ፣ 12ኛ ክፍል ጨርሶ በቃ 12ኛ ክፍል ካርዱን ይዞ የተቀመጠ ሰው ከ3-4 ዓመት በኋላ ብታገኙት ካልጨመረ እውቀት 12ኛ ክፍል በሙሉ ያጣል። ወይም የመጀመሪያ ዲግሪ ያለው ሰው በማንበብ በመወያየት እውቀት ካልጨመረ ከተወሰነ አመት በኋላ የመጀመሪያ ዲግሪው ባዶ ነው የሚሆነው። እንግዲህ ይህንን በሃይማኖት መጽሐፍትም እናገኘዋለን። ላለው ይጨመርለታል፣ የሌለው ግን ያ ያለው እንኳ ይወሰድበታል። በሀገራችን አንድ የተለመደ አባባል አለ፣ በተለይ ገጠር አካባቢ ግርሻ የሚባል ግርሻ ማለት አንድ ሰው ያመውና ታሞ ሊድን ሲል መጨረሻ ላይ በሽታው እንደገና ከያዘው አገረሸበት ይባላል። ይሄ እንግዲህ በሕክምናው ምንድን ነው፣ ሰውየው ሲታመም የመከላከል አቅሙ ውስጡ ብዙ ሲታገል ቆይቷል ከበሽታው ጋር። መጨረሻ ላይ ግን በሽታው አሸንፎ እንደገና ከመጣ የመከላከል አቅሙ ተጎድቶ ስለቆየ፣ ልብ በሉ በሽታው በጣም ይጠነክራል እና ያገረሸበት ሰው ብዙ ጊዜ አይድንም፣ መሀይምነትም ያገረሻል። ልክ እንደ በሽታ ማለት ነው። በሀገራችን ውስጥ ያለው ትልቁ ችግር አንዱና ዋነኛው ምንድን ነው ብትሉ፣ በመሀይምነት ግርሻ ውስጥ ነው ያለ ነው ብዙዎቻችን። ብዙ ምሁር ቁጥሩ አለን፣ ግን የተማረ ሆኖ መፍትሄ ሲያመጣ አታገኙትም። ለምን? አገርሽቶበታል። አሁን ዩኒቨርሲቲ ውስጥ እያያችሁ ነው፣ ቆመጥና ድንጋይ ይዘው ነው ልጆቹ የሚወጡ። እኛ የምናስበው ለሀገሪቱ ተመራምረው መፍትሄ ያመጣሉ ስንል የራሳቸውን መፍትሄ ማምጣት አቅቷቸው በጭንቅላት ይፈታሉ የተባሉት በቆመጥ ሲፈቱ ታያቸዋላችሁ። ይሄ መሀይምነት ስለሚያገረሽ ነው። እና አሁን ብዙዎቻችን በዚህ ግርሻ ውስጥ እንሰቃያለን። እንዲሁ ለስሙ ዲፕሎማችን እናሳያለን፣ ዲግሪያችን እናሳያለን፣ ዶክትሬታችን እናሳያለን። ውስጡ ቢፈተሽ ግን ብዙዎቻችን መሀይምነት አገረሽቶብናል። መሀይምነት ሲያገረሽብህ እብሪተኛ ትሆናለህ። እብሪተኛ ስትሆን ደግሞ የበለጠ መሀይምነት ያገረሽብሃል። እና ብዙዎቻችን በዲግሪያችን ጀርባ በድንቁርና ነው የምንኖረው። ሰውም እንዳይመክረን ዲግሪ ያላቸው ይባላል። አሁን ራሱ ጎረቤት ራሱ እንኳን እንደው ችግር አለ እንዳይ ዶክተር ከሌ እንዴት አድርጎ ይመክራል? ራሱ አቂ በድርም ስትሄዱ ዶክተር ይናገር ነው የሚባል። ግን ሰውዬው ኦልሬዲ መሀይምነት ውስጥ ነው ያለ። ብዙዎቻችን በገንዘባችን ጀርባ በመሀይምነት ነው የምንኖረው። በቃ ሀብታም ስለሆን ባለጸጋ ስለሆን ያወቅን ይመስለናል። ግን ሞልቼ አንድ መሀይሞች ነው። እና ምንድን ነው እየሆነ ያለውን ያያችሁት እንደሆነ መደማመጥ የሌለው መነጋገር የሌለበት የማንተማመነው ለችግር መፍትሄ የማናገኘው የምሁር ቁጥር እንጂ የአዋቂ ቁጥር ስለሌለ ነው። ከተሜ ስለሆን በአጋጣሚ ንጹህ ልብስ ስለለበስን ጥሩ ጫማ ስላደረግን የምናውቅ የሚመስለን ብዙ ሰው አለ። ከጥሩ ሸሚዝ ውስጥ ግን መሀይምነት ነው ያለው፣ ድንቁርና። ለዚህ ነው ከተማ ውስጥ አይታችሁ ከሆነ መከባበር የለም፣ እብሪት ነው። መኪና የሚነደው ለእግረኛ ቅድሚያ አይሰጥም፣ እግረኛው ለሌላው እግር ለሌለው ትኩረት አይሰጥም። በአብዛኛው መከባበር በሌለበት መደማመጥ በሌለበት ሌላው ቀርቶ ይችን ውብ ከተማ ከተወሰነ ጊዜ በኋላ በዚህ በእብሪታችን የተነሳ ወደ ማበላሸት እንጠጋለን።
በዕለቱ ወደ 400 የሚጠጉ ወጣቶች አነቃቂ ንግግሮችን ከምሁራን ያደመጡ ሲሆን ዝግጅቱ በየወሩ እንደሚካሄድ አዘጋጆቹ ገልጸዋል።
በደሴ ከተማ የሚገኙ ድሮች ከራያ አካባቢ ተፈናቅለው ሰሜን ወሎ ዞን ቆቦ ከተማ ለሰፈሩ ተፈናቃዮች የምግብና የመማሪያ ቁሳቁስ ድጋፍ አደረጉ። ተፈናቃዮቹ ለተደረገላቸው ድጋፍ ምስጋናቸውን ገልጸው ከበጎ አድራጊዎች በሚለገስ ስጦታ ሕይወታችንን መግፋት ስለሚቸግረን መንግስት ዘላቂ መፍትሄ ሊያስቀምጥልን ይገባል ብለዋል። መስፍን አራጌ ተከታዩን ሪፖርት ልኮልናል።
የደሴ ከተማ ድሮች ህብረትን በማስተባበር ወደ ሰሜን ወሎ ዞን ቆቦ ከተማ ያቀኑት አቶ ጋሻው ጉግሳ ከማንነት ጥያቄ ጋር በተያያዘ ከትግራይ ራያ አካባቢ ተፈናቅለው ቆቦ ከተማ ለሚገኙ ከ200 በላይ ሰዎች የምግብ ድጋፍ አድርገዋል።
ወደ 300 ብርድ ልብስና 300 አንሶላ፣ ሩዝ 10 ኩንታል፣ በርበሬ 2 ኩንታል፣ መኮረኒም 10 ኩንታል፣ ዘይት 15 ጀሪካ ባለፈው ተሰጥቶ ነበር። አሁን ደግሞ ይህንን አርአያ በመከተል የደሴ የከተማ እድሮች በጋራ በመሆንና በመተባበር 50 ኩንታል ጤፍ፣ 4 ኩንታል ከክና፣ 4 ኩንታል በርበሬ ሰጥተዋል።
አፍ በፈታንበት የአማርኛ ቋንቋ ልንማር ይገባል ብለው ከትግራይ ክልል አቅራቢያቸው ወደሚገኙ የአማራ ክልል ወረዳ በየቀኑ እስከ 7 ኪሎ ሜትር በመጓዝ ትምህርታቸውን ለሚከታተሉ ከ1500 በላይ ህጻናትም የመማሪያ ቁሳቁስ ረድተዋል።
ለነሱ ደግሞ ብላክቦርድና 30 ጠረጴዛና ወንበር ወይም ዴስክ ይዞ በመምጣት ነው እየተሰጠ ያለው።
ከማንነት ጥያቄ ጋር ተያይዞ በተፈጠረው ግጭት ከትግራይ ክልል ወደ ሰሜን ወሎ ቆቦ ካምፕ የመጡት ከ500 በላይ ተፈናቃዮች ነበሩ። ተፈናቅለው ከመጡት ከግማሽ በላዩ ወደ አረብ ሀገራትና ወደ ሌሎች አካባቢዎች በመሰደዳቸው በአሁኑ ሰዓት በካምፕ ውስጥ የቀሩት 213 መሆናቸውን የተፈናቃዮቹ አስተባባሪ አቶ አክሊሉ ትኩዬ ገልጸዋል። ተፈናቃዮቹ ሀብት ንብረታቸውን በትነው ከቀያቸው ከተሰደዱ 6 ወራት እንዳለፋቸው ነው የተነገረው። የዕለት ጉርሳቸውን፣ የወቅት ልብሳቸውን የሚያገኙት የተለያዩ የህብረተሰብ ክፍሎች በሚያደርጉላቸው ድጋፍ መሆኑም ተገልጿል።
ጎንደር ዳባት ከ60 ሺህ ብር ያላነሰ ብርና አልባሳት ይዘው መጥተዋል። የጎንደር ህብረት እንዲሁም ለ60 ሺህ ብር ይዘው መጥተዋል። እዚሁ የራያ ቆቦ ህዝብን ደግሞ እስከ ባለፈው መስከረም መጨረሻ ድረስ ጤነኛውና ህዝቡ እያስተባበረ ቀለብ ይችለን ነበር። ከወልዲያም የተወሰነ 1-20 ሺህ ብር ያህል እንዲህ እያደረጉ ያው ህዝቡ ነው እየረዳን ያለ ነው።
ችግሩ ከሚነገረውም ከሚታሰበውም በላይ ነው የሚሉት ደግሞ የራያ ወደ አማራነት አስመላሽ ኮሚቴ የህዝብ ግንኙነት ኃላፊ አቶ ምስጋን ደስዬ ናቸው። ህጻናት ተማሪዎች አፍ በፈቱበት ቋንቋ ለመማር በየቀኑ ከ7 ኪሎ ሜትር በላይ በመጓዝ ወደ አማራ ክልል ሰሜን ወሎ ዞን ቆቦ ወረዳ ይመጣሉ። በድካም የዛለ ሰውነትና አእምሮ ይዘው ትምህርታቸውን በንቃት ለመከታተል ይቸገራሉ። ይህ ደግሞ ተወዳዳሪነታቸውን በማኮሰስ በሀገራቸው እድገት ላይ የሚኖራቸውን ሚና ያዳክመዋል ይላሉ። እንደሳቸው አባባል መንግስት ለጉዳዩ የሰጠው ትኩረት አናሳ ነው።
የክልሉ መንግስት ትኩረት አልሰጣቸውም ልጆቹን። አንደኛ አሁን እንደዚህ አይነት በጎ አድራጊ ሰዎች ናቸው ደብተር የሚገዙላቸው። በአገዳዳስ ተሰርተው እዛው እንጨት ላይ ቁጭ ብለው ነው የሚማሩት። ወንበር የላቸውም። የትምህርት ቁሳቁስ ብቻ አይደለም፣ አንድ ቤት ውስጥ የሚያድሩት ልጆች በአንድ ጠባብ ክፍል ውስጥ እስረኛ ነው የሚመስሉት። እነዚህ ልጆች ቢታመሙ መታከሚያ ገንዘብ የላቸውም። የነጻ የሚያክማቸው ተቋም የለም። በቂ ሽንት ቤት የለም። ሜዳው ላይ ነው፣ ጥጉ ጥጉ ላይ ነው የሚኖሩት። ይህንን ሊረዳ የሚችል አካል እርዳታ ቢያደርጉላቸው እንጠይቃለን።
ከዋጃ 01 ቀበሌ ተፈናቅለው የመጡት ግለሰብ ደግሞ በደረሰባቸው ድብደባ የአካል ጉዳት እንደደረሰባቸው ይናገራሉ። ቤተሰቦቻቸውንም ጥለው እንደመጡ በማከል
ሸቀጥ ምናምን ነበር እዛ ገበያ ዳር ላሜራ ምናምን ሰራ የነበረው። ከዛ ሸሽቼ ነው የመጣሁትኝ። ምክንያቱም አሁንም ድረስ እዚህ ሚዲያ ላይ ሰዎች መቶ ሲጠይቁኝ ሲቀርጹኝ ይህን ነገር መልእክት እያስተላለፈ ነው ብለው በየቦታው እያሳደዱኝ ስለሆነ ሸሽቼ አሁን ቆቦ ነው ያለሁትን። ራሴ አሁን ህይወቴ በቃ አስጊ ላይ ነው አሁን ራሱ ያለው። ለዛ ነው እኔ እዚህ እንጂ ከዛ ቤቴ ሆኜ ስራዬን የሰራው እዛ ባገግም ነበር የሚሻለኝ።
የቆቦ ከተማ ከንቲባ ተወካይና የ04 ቀበሌ አስተዳዳሪ አቶ ስዩም ከበደ በቀበሌ አስተዳደሩ አቅም የተፈናቃዮችን ደህንነት የመጠበቅ የመጠጥ ውሃ አቅርቦትና ሌሎች ጊዜያዊ ድጋፎች ቢደረጉም ከጉዳዩ አሳሳቢነት አንጻር የሚሰጠው እርዳታ በቂ አለመሆኑን ያምናሉ።
የሚኖሩት ያው ከኛ ከቀበሌው ክልል ውስጥ ነው። ያው መጠለያ ችግር አለ እዛ። የመጠለያውን ግን ያው ከተማ አስተዳደሩ በትብብር እዛ ሼር ነገር አለ። እዛ ነው የሚኖሩት። ያው የመጠለያ ሁኔታ ብዙም የተሻሻለ አይደለም። ያው ከጆዳፍ ሆኖ ግማሻቸውም ቤቱ በመጥበቡ ውጭ ላይም አሉ፣ ቤት ውስጥም ያሉ አሉ።
የቀበሌው አስተዳዳሪ ከተለያዩ አካባቢዎች በሚመጣ ድጎማና ድጋፍም ችግሩን መፍታት እንደማይቻል ነው የሚናገሩት።
ማህበረሰቡ ያው በእርግጥ የኛ ናቸው በሚል የተቆርቋሪነት ስሜትና ችግራቸውን በማየት ነው በድርም ሆነ በተለያየ አጋዥ አካላት ንቅናቄ በመፍጠር ነው ለነሱ የብርድ ልብስም ሆነ ሌላ የቀለብ እንትን በመቻል እየተረዱ ያሉት። በዚህ ግን ዘለቄታዊ መፍትሄ ሆነ ብዬ አላስብም።
ዘለቄታ መፍትሄው ከማን ይምጣ?
ከመንግስት።
የአማራ ክልል አደጋ መከላከልና ምግብ ዋስትና የኮሚኒኬሽን ዳይሬክተር አቶ ኢያሱ መስፍን በዚሁ ጉዳይ አስተያየታቸውን እንዲሰጡን ጠይቀናቸው ነበር። ዳይሬክተሩ እንደሚሉት ከተለያዩ ባለድርሻ አካላት የተውጣጣ ግብረ ኃይል ከታህሳስ 11 ጀምሮ ባደረገው የመስክ ቅኝት ከትግራይ ተፈናቅለው የመጡት ወገኖች በድጋፍ አሰጣጡ ዙሪያ ቅሬታ እንዳላቸው አረጋግጠዋል። ይህንንም መሰረት በማድረግ ቅሬታቸውን የሚፈታ እርምጃ በመወሰዱ አሁን የተሻለ ድጋፍ እየተሰጠ ነው ባይ ናቸው።
በራያ ቆቦ ውስጥ 2328 ተፈናቃይ እንዳለ ነው የማውቀው። ለእነዚህ በየወሩ 319 ኩንታል ስንዴ፣ 65 ኩንታል አልሚ ምግብ እና 10 ኩንታል ዘይት በየወሩ ከፌደራል መንግስት ይላካል።
በአንጻሩ የሚሰጠው ድጋፍ አነስተኛና የተቆራረጠ መሆኑን የተፈናቃዮቹ ተወካይ ይናገራሉ።
ለአንድ ሰው 15 ኪሎ በሚል ሳቤ ለሁለት ወር ብለው ሁለት ጊዜ ያለረብተውናል። ያው እንግዲህ 15 ኪሎ ለአንድ ሰው እንዴት እንደሚያነው ለአንተ ምንም ልነግርህ አልችልም።
የኮሙኒኬሽን ዳይሬክተሩ በበኩላቸው የእርዳታ አሰጣጡ ዓለም አቀፍ መስፈርትን የተከተለ እንደሆነ ያስረዳሉ።
ለአንድ ሰው ባለም አቀፍ ስታንዳርድ አማካኝነት 15 ኪሎ ስንዴ ነው የሚሰጠው። ለምሳሌ 5 ቤተሰብ ቢኖረው 15 በ5 አባሰ ነው ለሰዎቹ የሚሰጣቸው።
ይሁንና ተፈናቃዮቹ ያነሱትን ቅሬታ በግብአትነት በመውሰድ የመመርመርና የእርምጃ ስራዎች እንደሚሰሩ ቃል ገብተዋል።
ቅሬታው ምን ያህል ትክክለኛ ነው የሚለውን ነገር እኛም ፋርዘር ይህን ጥቆማ ይዘን የምንሰራ ነው የሚሆነው። የጤናም በተመለከተ ችግሮች እንዳሉ ግብረ ኃይሉም ገምግሟል። ችግሮችን ለማስተካከልና ወጥ የሆነ አሰራር ለመስራት የጤና ቢሮ ለሁሉም የጤና ተቋማት ተፈናቃይን በተመለከተ ምን ድጋፍ መስጠት እንዳለበት የተሟላ ደብዳቤ ልኮ በየዞኑ መድረሱን አረጋግጠናል።
ወጥ የሆነ አሰራር ሲሉ ምን ማለት ነው?
ወጥ የሆነ አሰራር ማለት በየሆስፒታሉ ተፈናቃዩን እየተቀበለ ማስተናገድ ግዴታው ነው። በጀት የለኝም ምንም በተለያዩ ምክንያቶች ተጎጂዎች ወደ ከፋ ችግር እንዳይሄዱ ችግሩን ለጤና ቢሮ እያሳወቀ ችግሩን ግን እየተቀበለ አድሚት እንዲያደርግ አቅጣጫ ተቀምጦ እየተሰራ ነው። ከተማሪዎች ጋር በተመለከተ የቀረቡ ችግሮችን ጠቅለን ባላግባብ ለትምህርት ቢሮ ቀርቦለት ትምህርት ቢሮ በጥናት ላይ የተመሰረተ ችግር ፈቺ አሰራር እንዲከተል አቅጣጫ ተቀምጦለታል። አሁን ዝግ ነው። ከሰሚስተር በኋላ ይቀጥላሉ ብለን እናስባለን። የተቀመጠላቸው አቅጣጫ እንግዲህ ከሁለት ሳምንት በፊት ነው።
በተለያዩ አጎራባች ክልሎችና በክልሉ ውስጥ በተፈጠሩ ግጭቶች ከ60,000 በላይ ተፈናቃዮች በክልሉ ውስጥ እንደሚኖሩ ይገመታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አድማጮች፣ በሪፖርቱ ላይ ተማሪዎች አማርኛን ለመማር ረጅም ሰዓታት እንደሚጓዙ የተገለጸውን በተመለከተ ማብራሪያ እንዲሰጡ ለህዋ ጽፈት ቤት ምክትል ኃላፊ አቶ ጌታቸው ረዳ ስልክ ደውለን ነበር። ነገር ግን በመንገድ ላይ እንደሆኑ ገልጸውልን በጉዳዩ ላይ አይጓዙምም ይጓዛሉ ለማለት እንደማይችሉ፣ ምክንያቱም ጥቂት ቁጥርም ቢሆን ቋንቋ ለመማር እንሄዳለን ያሉ ስለመኖራቸው መስማታቸውን ከገለጹ በኋላ የተጣራ መረጃ ለመስጠት ግን መልሰን እንድንደውል ነግረውን ነበር። መልሰን ስንደውል ስልካቸው ስለማይነሳ ልናገኛቸው አልቻልንም። በድጋሚ እንሞክራለን። በሌላ በኩል ከራያ የማንነት ጥያቄ ጋር በተያያዘ ከትላንት በስቲያ ምሽት የጠየቅናቸው የህዋ ጽህፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ ሰፋ በራያ የማንነት ጥያቄ የለም ነው የሚሉት በሚል ተጠይቀው ተከታዩ ምላሽ ሰጥተዋል።
በምንገመግምበት ጊዜ በተለየ ሁኔታ ተበድለናል የሚል አይደለም የሚመጣው። የሚመጣው ጥያቄ እዛ ያለው የመልካም አስተዳደር ችግር አለብን፣ የልማት ችግር አለብን ብሎ ይነሳል። ሶ ያ ጥያቄ በህዝቡም ይነሳ ነው። ተደጋጋሚ ከህዝቡ ጋር ቀርበን ተወያይተን ያገኘነው ነው። ከትግራይ ውጭ ያሉ አዲስ አበባም ሆኖ ሌላም ቦታ ሆኖ የሚያነሱት ደግሞ ጥያቄው በሌላ መልኩ ነው የሚያቀርቡት። የመልካም አስተዳደርና የልማት ጥያቄ አለ በራያ። የማንነት ጥያቄ የሚባል በህዝብ ተነስቶ ሰምተን አናውቅም። ተደጋጋሚ መድረክ አካሄደናል። ዶክተር ደብረጽዮን በሚመራው መድረክም ሌሎች መድረኮችም ተካሂደዋል። እዛ ያለው ነዋሪ የሆነ ህዝብ ሌላ ማንነት አለኝ ብሎ ጠይቆ አያውቅም። በማንነቱ የሚያውቅ ኩሩ ህዝብ ለማንነቱ የታገለ ማንነቱም ቀድሞ ያወቀ ህዝብ ነው። ስለዚህ እኔ ሌላ ማንነት ነው ያለኝ የሚል ጥያቄ ጭራሽ ወደ ክልሉም መጥቶ አያውቅም። በህጋዊ መንገድ ቀርቦም አያውቅም። በትላልቅ መድረኮችም እንደዚህ ቀርቦ አያውቅም። ከዛም የተውጣጡ ሰዎች ግን አንድ ቦታ ሄደው የራያ ማንነት ሌላ ነው፣ እንደዚህ ነው፣ እንደዚህ ነው እንደያሉ የሚጠይቋሉ። ወደ እኛ ግን ኦፊሻሊ በህጋዊ መልኩ መጥቶ እንደዚህ አይነት ጥያቄ የተጠየቀ የለም። ህዝቡም እንደዚህ አይነት ፊሊንግ የለውም።
አድማጮች ስትከታተሉ የቆያችሁት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ዝግጅታችን በቅርቡ በፌስቡክ የቀጥታ ስርጭት ይጀምራል። አስተያየት ካላችሁ አስተያየቶቻችሁን በሆርን አት ቪኦኤ ኒውስ .com ላይ መላክ ትችላላችሁ። እንደዚሁም በተጨማሪ ደግሞ በፌስቡክ ገጻችን አት ቪኦኤ አምሃሪክ፣ በትዊተር ገጻችን ላይም ሃሽታግ ቪኦኤ አምሃሪክ ብላችሁ አስተያየቶቻችሁን አድርሱን። ለምሽቱ አበሬያችሁ የቆየሁት ጽዮን ግርማ ነበርኩ። ዝግጅቱን በቴክኒክ ያቀናበረልን ሞክቢል ያቢሮ ነበረ። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። በተከታዩ የቤቲጂ ሙዚቃ ገርዬ ደናደሩ። በነገው ምሽት እንገናኝ።
ያን